ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዛሬ ይዘንላችሁ ከመጣናቸው ዝግጅቶቻችን መካከል
በአመቱ 6-7 ወር ጊዜ እዛ ቦታ ላይ ትልልቅ ጀሮች ያስፈልጋሉ ማለት ነው። ይህን ነገር ለማስወገድ ይሄ በተደጋጋሚ ችግሩ እየተደጋገመ ሲሄድ የኢትዮጵያ መብራት ኃይል በዚህ ዲዛይን ስፔሻል ጀልባዎችን ማሰራት ፈለገ። ከዲዛይን ጀምሮ የተለያዩ ነገሮችን በጋራ ሰርተን ይህን ጀልባ ለመስራት ችሏል።
አቶ ሙላት ባሳዝነውን የሰማናቸው ሐይቆችን ከተለያዩ አዋኪ ነገሮች የሚያጸዳ ልዩ ጀልባ የሠራ ድርጅት መስራች ናቸው። ቆየት ብለን ብሎ ሐሳባቸውን እናዳምጣለን። እኒና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንሻገራለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ ስርጭት ነው። ወደ መጀመሪያው ዝግጅታችን ስንሻገር በጣና ሐይቅ ላይ ከደሴቶች ተቆርሶ በመውጣት የሚንሳፈፍን መሬት መቆራረጥ የሚችል ዘመናዊ ጀልባ በባህር ዳር ከተማ ተሰርቷል። ጀልባው የሰመጡ ጀልባዎችን ማውጣት የሚችል ነውም ተብሏል። በኢትዮጵያ ኤሌክትሪክ ኃይል ትዕዛዝ የተሰራው ይህ ጀልባ አገልግሎቱና ስሪቱ የተለየ መሆኑን የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊ የሆኑት አቶ ሙላት ባሳዝነው ለአሜሪካ ድምፅ ተናግረዋል። ስለተሰራው ጀልባ ልዩ አገልግሎትና ስላለው ፋይዳ አስቴር ምስጋናው አነጋግራቸዋለች። በመቀጠል ይቀርባል።
ስሬታቸው የአሜሪካ የሆኑ 600 የፈረስ ጉልበት ያላቸው ሁለት ሞተሮች የተገጠሙለት 50 ኪሎ ዋት ጄኔሬተር ያለው ርዝመቱ 15 ሜትር ስፋቱ ደግሞ 6 ሜትር ነው ተብሏል። ይህ ጀልባ ከሌሎች ጀልባዎች የሚለየው በዋናነት የሚሰጠው አገልግሎት ነው ይላሉ አቶ ሙላት ባሳዝነው።
ጣና ላይ መሬት በባህሪው እየተንቆረሰ እየተንሸራተተ የሚሄድበት ሁኔታ አለ። በአገር ሰላም ከብቶች ላይ ወጣው ሳር እየለቀሙ መሬቱ 30 ሺህ ካሬ 40 ሺህ ካሬ መሬት ተቆርጦ ወደ ኃይል ማመንጫው የኢንቴክ ፋብሪክ የውሃ ማስገቢያ ወይም ኢንቴኩ ላይ ሊገባ አረሙን የሆነ ሰርጥ ውስጥ ያስገባሉ። እየቆራረጠ ወደ መሬት የማስወገድ ስራ ነው።
የኢትዮጵያ ኤሌክትሪክ ኃይል በሚያስተዳድረው የጣና በለስ ኃይል ማመንጫ ፕሮጀክት ላይ በአመት እስከ 6-7 ጊዜ መሬቱ ተገምሶ በመምጣት ኃይል የማመንጨት ስራውን አስተጓጉሏል። በዚህም የኃይል መቆራረጥ በተደጋጋሚ እንዲፈጠር አድርጓል። ይህንን ችግር ለመቅረፍ የኢትዮጵያ ኤሌክትሪክ ኃይል በልዩ ትዕዛዝ ከሙላት ኢንጂነሪንግ ኢንዱስትሪያል ኃላፊነቱ ከተወሰነ የግል ማህበር ጋር በመተባበር ጀልባው በልዩ ዲዛይን እንዲሰራ ተስማምተው ይፈራረማሉ።
በአመቱ 6-7 ወር ጊዜ እዛ ቦታ ላይ ትልልቅ ጀልባዎች ያስፈልጋሉ ማለት ነው። ይህን ነገር ለማስወገድ ይሄ በተደጋጋሚ ችግሩ እየተደጋገመ ሲሄድ የኢትዮጵያ መብራት ኃይል በዚህ ዲዛይን ስፔሻል ጀልባዎችን ማሰራት ፈለገ። ከዲዛይን ጀምሮ የተለያዩ ነገሮችን በጋራ ሆነን ሰርተን ይህንን ጀልባ ለመስራት ችሏል። ሃይድሮሊክ ዲቫይሶች ተገጥመውለታል። እነዚህ ሃይድሮሊክ አታችመንቶች ዲቫይሶች የሚሰሩት ምንድን ነው? አረሙን የሆነ ሰርጥ ውስጥ ያስገባሉ። እየቆራረጠ ወደ መሬት የማስወገድ ስራ ነው ይሰራል እና በአጠቃላይ ይህን ይመስላል። ሁለተኛ ከአሁን በፊት ጣና ላይ የተለያዩ ጀልባዎች ገቡ ሲባሉ ነው የምንሰማው። መውጫ የለም። ሰው መብራት ኃይል ከሚሰራው ስራ ባሻገር የማህበረሰብ አቀፍ ግዴታውን እየተወጣ ነው ብዬ አስባለሁ። ምክንያቱም ጣና ላይ በተለያየ ምክንያት ባህር ውስጥ የሚሰምጡ ጀልባዎችን ማውጫ ክሬን ተገጥሞለታል። ይሄ አንድ ሌላው ፊውቸር ነው፣ ሶስተኛው ፊውቸር ነው። ሶስተኛው ደግሞ ጀልባዎች፣ ትልልቅ ጀልባዎች ሞተራቸው ፌል ሲያደርግ ወይ የተለያየ ችግር ጥገና ሲፈልጉ ከባህር ዳርም ሆነ የተለያየ ቦታ ወደ ጎርጎራ ሂደው ጎርጎራ ላይ ነው ወርክሾፕ ውስጥ ገብተው የሚሰሩ። ይሄ ክሬን አለው ኢንጂኑን ብቻ አውጥቶ ሰርቪስ አድርጎ መልሶ የመቅጠም ነገር። የግድ ጀልባዎቹ ከሆነ ቦታ ወደ ጎርጎራ እየተጎተቱ መሄድ አይኖርባቸው ማለት ነው። አራተኛው በሙሉ ከአሁን በፊት የነበሩ ጀልባዎች ወለላቸው አንድ ክፍል ነው። ስለዚህ ከፊት ለፊት የሄዱ በአጋጣሚ ድንጋይ ወይም የተለያየ አለት ቢመታቸው ዛሬ ተከተደ ማለት ውሃ ሙሉ በሙሉ ባህሩ ብራን ጀልባው ላይ ይገባል ይሰንጣል። ያዛኞቹ ጀልባዎች የመስነት ምክንያት ይሄ ነው። ይሄ ጀልባ አንድ ልዩ ነገሩ ደግሞ እንደነው 12 ክፍል የተለያየ ክፍል ያለው የተለያየ 12 ክፍሎች አሉ። እነዚህ ክፍሎች ውስጥ ከፊት ለፊት ጀልባው ለድንጋ ተጋላጭ በሚሆንበት ሰዓት አንድ ወይም ሁለት ክፍሎች ቢጎዱ ወደ ሌላ ክፍል አይገባም። አዎ። ስለዚህ ጀልባው የሚፈልገው ቦታ ላይ በተፈለገው ሰዓት የመድረስ እንትናለ ማለት ነው። ለአደጋ አይጋለጥም። እና ስድስተኛው ምንድነው? ፕሮፌለሩ ከቦዲው ውስጥ ሆኖ እንዲሰራ ነው ያደረግነው። በሙሉ ካም በፊት የገቡ ጀልባዎች ፕሮፌለራቸው ከቦዲ በታች ስለሆነ በሜባን ነው የነዱ። በሚነዱበት ሰዓት ፕሮፌለሩ ለድንጋ ወይም ለአለት ተጋላጭ ነው እና ፕሮፌለሩ ተመታ ማለት ደግሞ አንድ ጀልባ ያው ከአገልግሎት ውጭ ላይክ ክንፉን የተመታ ማለት ማለት ነው። ይሄ ፕሮፌለር ግን በምንም አይነት ሁኔታ ለአደጋ የተጋለጠ።
ከዚህ አገልግሎት በተጨማሪ ጀልባው ዘመናዊ የመኝታ የምግብ ማብሰያና ሻወርና ሽንት ቤት ያሟላ እንደሆነም ተገልጿል። አቶ ሙላት እንደሚሉት እስካሁን ድረስ በድርጅታቸው የዕቃ መጫኛና የማጓጓዣ ጀልባዎች እንደተሰሩ አስታውሰው በፈረስ ጉልበቱና በአገልግሎቱ ይህ ጀልባ የተለየና ዘመናዊ ነው ብለዋል። በአጠቃላይ ጀልባው ከሀገር ውስጥም ሆነ ከውጭ ሀገር ተሰርተው ከመጡ ጀልባዎች ልዩ የሚያደርገው ከፍተኛ የፈረስ ጉልበት የተገጠመለት መሆኑ፣ የሰጠሙ ጀልባዎችን ማውጣት መቻሉ፣ 12 ክፍሎች ስላሉት ራሱ አለመስጠም መቻሉ፣ መቅዘፊያው ለአለት ተጋላጭ አለመሆኑ የመሳሰሉት ናቸው። የኢትዮጵያ ኤሌክትሪክ ኃይል ከመደበኛ ስራው ባሻገር በአካባቢው አልፎ አልፎ እየተፈጠረ ያለውን የጀልባ የመስጠም አደጋ ለማስወገድ ጀልባው ዊንች እንዲገጠምለት ማድረጉ ማህበራዊ ኃላፊነቱን እየተወጣ ያለ ተቋም መሆኑን አድንቀዋል። የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ባለቤትና ስራ አስኪያጅ አቶ ሙላት ባሳዝ ነው። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት የሚያስችል የኮዲንግና ሮቦቲክስ ስልጠና የወሰዱ የሁለተኛ ደረጃ ተማሪዎች የገንዘብ መቀበያ ኤቲኤም ማሽን እንዲሁም ዘመናዊ የፓርኪንግና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት ከሰሞኑ ተመርቀዋል። ስልጠናውን የሰጠው ስቲም ሲነርጂ ተቋም ስራ አጥነትን ለመቀነስ ከዘመኑ ጋር የሚሄዱ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና በሁሉም ትምህርት ቤቶች እንዲሰጥ ለማድረግ እንቅስቃሴ እንደጀመረም ገልጸውልናል። ስመኝሽ ቆየ ዝርዝር ጉዳዩን ትነግረናለች።
ኮዲንግ ማለት የሰዎችን ሐሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን፣ ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የ12ኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል።
እኔ ያው እድለኛ ነበርኩ። ወላጆቼ ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዠር ነበረኝ። በዛ ምክንያት ህጻነት ጀምሮ ስለ ቴክኖሎጂ በጣም አትራክትድ ነበርኩኝ እና ፋሲኔት ያደረገኝ ነበረ እና በራሴም ኮዲንግ ጀምሬ ይሄድኩ ተምሬ ነበረ። ይህን እድል ደግሞ እንዴት አገኘሁት ሲባል እናቴ አንዷ ጓደኛ ደወሉለት እና ሮቦቲክስ እና ኮዲንግ ትሬኒንግ ልንጀምር ነው ልጅሽ ይፈልጋል ወይ አላት። እኔም ደግሞ ድሉን ማን እንዲያመልጠኝ ስላልፈለግኩኝ ወዲያውኑ ሪጅስተር እንድናደርግ ጠየቋል።
ሳሙኤል ስቴም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን በአጭር ጊዜ የሰሩት ስራ በርካቶችን አስገርሟል።
ሞስትሊ ሪፕላዩ በጣም ፖዚቲቭ ነበረ። አሁን አስተማሪያችን እና እዛ ስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጥተው አይተውታል እና በጣም ተደንቀዋል። ለእነሱ ኤክስፕሌን አድርገንላቸው ነበር ፕሮሰሱን እና በጣም ደስ ብሏቸው ነበረ።
የ18 ዓመቱ ናሆምም ልክ እንደ ሳሙኤል ለቴክኖሎጂ ቅርብ ሆኖ ነው ያደገው። የካቴድራል ተማሪና ዘንድሮ 12ኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የ8ኛ ክፍል ተማሪ እያለ ነው።
እኔም ከጻነት ጀምሮ
ቲቪም ላይ በማየውም ቤተሰብ ምናምን ሲጠቀሙም በማየውም በጣም ትልቅ ኤክስፖዘር ነበረኝ እና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው። ከዛ እኔ ፐርሰናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበር እና የሁሉም የነ ፌስቡክ እነ ማርክ ዘከርበርግም የቴስላ የነ ኢሎን ማስክ ኦልሞስት እንዳለ ሁሉም አፕብሪንጊንጋቸው ከህፃንነታቸው ጀምሮ ኮዲንግ ምናምን ተምረው እንዴት አሁኑ ከዛ በኋላ ምን እንዳደረጉ ኮቨስ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸው እና ኢንጂነር እንደሆኑ ምናምን እንዳለ አይቼ ነበር እና እሱም ኢንትረስት አሳደረብኝ እና ይህን ነገር እኮ መማር አለብኝ ብዬ አባሴን ጠየቅኩትና እንትን ፐርሰናል ትዊተር ቀጠለልኝ እና ፎር የሆነ ያህል ማንት ጃቫ ኮርስ ወሰድኩኝ ማለት ነው ወን አይ ዋዝ ኢን ኤይት ግሬድ።
ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል።
ጀመረ ለሳይንስ ኤነርጂ በጣም አክብሮት የማቀርብ ፈልጋለሁ። ገራሚ የሆነ ኮርሶች ነበር የሰጡን እና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፒሪየንስ ነው ብዬ አስባለሁ። እና ደግሞ ለወጣቶች ደግሞ እንደው ምን ተሳስቻለሁ ብዬ ነው የማስበው። በጣም አተ ያንገር ኤጅ ነው መጀመሪያ ያለባቸው እንደዚህ አይነት ነገር። በጣም ከልጅነታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ እንደዚህ አይነት ኮርሶች ይገቡ ያስገባቸው ከትምህርታቸውም ጋር በጣም ብዙ ጊዜ እንደውም አይጋጭም ብዬ ነው የማስበው። ወደፊት የተሻለ ነገር ያገኝበታል ብዬ አስባለሁ።
ልጇ ከህፃንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የሱነሽ ተሾመ ልጇ ተሰጥኦን እንዲያዳብር እንዴት እንዳገዘችው ትገልጻለች።
የኮምፒውተር ቤስ ነበረና እንዲነካካ እንፈቅድለት ነበረ። ማጥፋት፣ ማብራት፣ ይሄን ካ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያቸው እናደርግ ነበር። ያው ከልጅነቱ ጀምሮ በርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጽሐፍትንም ጭምር በራሱ ፍላጎት መጽሐፍት ግዙልኝ እንደዚህ በማለት እነሱን ያነብ ነበር።
በልጇ ውጤት እጅግ የተደሰተችው የሱነሽ ሌሎች ወላጆችና ተቋማት ተማሪዎች በሳይንስና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች።
ኢትዮጵያ ውስጥ ብዙ የስቴም ሴንተርስ የሉንም እና ብዙ የስቴም ሴንተርስ በየሃይ ስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሉ ልጆች ማውጣት ያስፈልጋል እና የኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብዬ አምናለሁ። ያው አንደኛው ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት፣ የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንደ አንድ ወላጅ ልጄ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ።
ህጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክስ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቲም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ጸጋዬ ለገሰ ይገልጻሉ።
ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ የሆነ በእርሻ፣ በሜዲሲን፣ በሄልዝ ኬር፣ በባንኪንግ፣ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው። ምናልባት ይህን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን። በተለይ ፕሮብለም ሶልቪንግ ስኪልስ፣ የክሪኤቲቪቲ ስኪልስ፣ curiosity skills, እንዲሁም logical thinking አቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪል እዛ የሚያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲምወርክ፣ ኮላቦሬሽን እና ኮሚኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄውን በማፈላለግ ደረጃ ስለሚነጋገሩ የቲም ወርክ ስኪላቸውን የኮላቦሬሽን ስኪላቸውን የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው።
ስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራትና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎችን ለመፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ።
ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደ ማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች ኤቭሪ ስቱደንት መስት ለርን ኮዲንግ። በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩ እና ትምህርቱን አግኝተው እንዲሰለጥኑ የእኛም ድጋፍ እዚህ ላይ እንዳለና ለዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ።
ሳሙኤልና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በመቀጠል ኤደን ገረመው አጫጭር የማህበራዊ መገናኛ ጉዳዮችን ታጋራናለች።
የቅድመ ቅሪተ አካል ጥናት ተመራማሪ ሳይንቲስቶች ኢትዮጵያ ውስጥ የአንበሳ መጠን ያለው ኦተር የተሰኘ እንስሳ ቅሪተ አካል መለየታቸውን አስታውቀዋል። ኦተር የሚሰኙት እንስሳት በተለምዶ ከ3 እስከ 14 ኪሎ ግራም ክብደትና ከ87 ሴንቲሜትር እስከ 1 ሜትር ከ53 ሴንቲሜትር ወደ ጎን እርዝመት ያላቸው ሲሆኑ በውሃ ውስጥና በኩሪ አካባቢ የሚኖሩ ናቸው። ከዚህ በተጨማሪም እነዚህ እንስሳቶች ስጋና ቅጠል ተመጋቢ ናቸው። ይሁን እንጂ ኢትዮጵያ ውስጥ መገኘቱ የተገለጸ ጸው አዲሱ የኦተር አጥንት ዝርያው የጠፋው ኦተር 200 ኪሎ ግራም ድረስ የሚመዝንና እንደ ፈረስና ዝሆን የመሳሰሉ እንስሳትን አድሎ መብላት የሚችል እንደነበረ የኮሎምቢያ ክላይሜት ትምህርት ቤት ላሞንት ዶርዚ ምርምርና ጥናት ተመራማሪዎች አስታውቋል። ከዚህ ቀደም የተለያየ አይነት የኦተር ዝርያዎች በአፍሪካና በደቡብ አሜሪካ የተገኙ ሲሆን ይህንኛው ግን ለየት ያለ ግኝት መሆኑም ተገልጿል። በፖይተር ዩኒቨርሲቲ የተመራው ይህ ጥናት በደቡብ ምዕራብ ኢትዮጵያ ክፍል በኦሞ ወንዝ ሸለቆ ውስጥ የኦተሩ ቅሪተ አካል መገኘቱንም ጨምሮ ጠቅሷል። የኢትዮጵያውያን አዲስ ዓመት ስነ ስርዓት ጋር ተያይዞ በተለያዩ የዩናይትድ ስቴትስ ግዛት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለየት ያሉና በጋራ የሚገናኙባቸውን ዝግጅቶች በማዘጋጀት በዓሉን በዚህ ሳምንትና ባለፈው ሳምንት አክብረዋል። ከነዚህ ዝግጅቶች መካከል አንዱ በሳን ሆዜ ከተማ ካሊፎርኒያ ግዛት በየዓመቱ የሚካሄደው የኢትዮጵያ የባንዲራ ቀን ነው። እለቱ ዘንድሮም ለ18ኛ ጊዜ ተከብሮ የዋለ ሲሆን እጅግ ብዙ ኢትዮጵያውያን ታድመውበታል። ይህ በአካባቢው በሚገኘው የኢትዮጵያ ማህበረሰብና በአጋሮቹ የሚዘጋጀው መርሃ ግብር ለየት ያለ ሲሆን የኢትዮጵያ ባንዲራ በሳን ሆዜ ከተማ ከፍ ብሎ የተሰቀለው የመጀመሪያው ዓለም አቀፍ ባንዲራ መሆኑም ተገልጿል። ከዚህ በተጨማሪም ጳጉሜ 4 2014 ዓ.ም በተከበረው በዚህ በዓል ላይ የከተማው ማዘጋጃ ቤትም ማምሻውን አረንጓዴ ቢጫ ቀይ ቀለማት ተውቦ አምሽቷል። ኢንስትራክተር አብርሃም መብራቱ የፊፋ የቴክኒክ ባለሙያ ሆኖ ተሾሙ። በዚህም በፊፋ በዘርፉ የተመረጡት የመጀመሪያው ኢትዮጵያዊ ኢንስትራክተር ሆኗል። ለረጅም ጊዜ በየመን በካፍ ኤሊት ኢንስትራክተርነትና በባህር ዳር ከተማ እግር ኳስ ክለብ አሰልጣኝ በመሆን አገልግሎት የሰጡት ኢንስትራክተር አብርሃም የፊፋ የቴክኒክ ኤክስፐርት ሆነው መሾማቸው በዚህ ሳምንት ተገልጿል። ኢንስትራክተር አብርሃም በአፍሪካ ዋንጫና መሰል ውድድሮች በቴክኒክ ጥናት ቡድን አባልነትና አሰልጣኝነት በየመን እግር እድሜያቸው ከ21 ዓመት በታች ዓመታት ባላቸው የስራ ልምድ ለቦታው ተመራጭ እንዳደረጋቸውም ተገልጿል። ፊፋ ለቴክኒክ ባለሙያነት ያቀረባቸውን መመዘኛዎች በሙሉ በማለፍም የሁለት ዓመት ኮንትራክት መቀበላቸውን የተገለጸው በፊፋ የቴክኒክ ባለሙያነትም የተለያዩ ስራዎችን የሚያከናውኑ ሲሆን ከነዚህ መካከለም የወጣቶችን እግር ኳስ፣ የታዳጊ እግር ኳስ ለቴክኒክ ዳይሬክተሮችና ለአሰልጣኞች ስልጠና ማዘጋጀት፣ ለተለያዩ ሀገራት የስፖርት ልማት መርሃ ግብሮችን መቃኘትና አስፈላጊ ሰነዶችን ማዘጋጀት እንዲሁም ደግሞ መሳተፍ ከኃላፊነቶቻቸው መካከል ጥቂቶቹ እንደሆኑ ፊፋ አስታውቋል። በመጨረሻም የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ቤት የ25ኛ ዓመት የምስረታ በዓሉን መስከረም 3 2015 ዓ.ም በተለያዩ ዝግጅቶች አከበረ። በእለቱም የትምህርት የ25 ዓመታት ጉዞ የሚዘክር አውደ ርዕይ ለእይታ በቅቷል። የአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ስነ ተግባቦት ትምህርት ቤት በመንግስት በግልና በማህበራዊ ሚዲያ ላይ የተሰማሩ ባለሙያዎችን በማፍራት ለዘርፉ ማደግ የበኩሉን ሚና እየተወጣ የሚገኝ ተቋም ሲሆን እጅግ ብዙ ባለሙያዎቹ በትምህርት ቤት ውስጥ አልፈዋል።
ጋቢና ቪኦኤ ይቀጥላል። አብራችሁን ስለሆናችሁ በጣም እናመሰግናለን። በመቀጠል ደረጀ ደስታ የኬት ባርትሌትን ዘገባ ያቀርብልናል። ዘገባው አፍሪካና ቻይና በስፔስ ወይም በጠፈር ምርምር ዙሪያ እያደረጉት ያለውን ትብብር የሚያስቃኝ ነው።
የጠፈር ተመራማሪዎች በህዋው ላይ የሚመገቡት ምንድን ነው? ከ8 የአፍሪካ አገሮች የተውጣጡ ወጣቶች በጠፈር ላይ ከሚገኙ ቻይናውያን ጠፈርተኞች ጋር በተደረገው ውይይት ላይ አንድ ኢትዮጵያዊ ወጣት ያነሳው ጥያቄ ነበር። ውይይቱ የተካሄደው በአፍሪካ ህብረት የቻይና ልዑክ ባዘጋጀው የቪዲዮ መድረክ ላይ ነው። ምንድን ነው የምትበሉት ለሚለው ጥያቄ ካይሹጁ ከተባሉት የቻይና የጠፈር ተመራማሪ የሰጡትን መልስ ሲቲጂኤን የተባለው የቻይና መንግስት የቴሌቪዥን ጣቢያ እንደሚከተለው አቅርቦታል።
Our ground team has prepared more than 1,000 varieties of food. Look, we have
the... ምድር ላይ ያለው ቡድናችን ከአንድ ሺህ በላይ የተለያዩ የምግብ አይነቶችን አዘጋጅቷል። ተመልከቱ። ጣፋጭ የሆነ ሐምራዊ የሩዝ ገንፎ፣ የተቀቀለ ጣፋጭ በቆሎ፣ በቆሎ በርበሬ መረቅ ተለውሶ የተከተፈ ስጋና እንዲሁም ሩዝ አለን።
ዝግጅቱ የቤጂንግ የፕሮፓጋንዳ ጥረት መሆኑ እንዳለ ሆኖ አገሪቱ ለያዘችው ዓለም አቀፍ የጠፈር እሽቅድድም የአፍሪካ ሚና የሚረዳት ላይ የሰጠችውን ትኩረት የሚያመላክት ነው ሲሉ ባለሙያዎች ይናገራሉ። ተሜዲዮ ኦኒዮሰን የናይጄሪያ የጠፈር ሳይንቲስት ሲሆኑ ስፔስ ኢን አፍሪካ ወይም የጠፈር ጉዳይ በአፍሪካ የተሰኘው ድረገጽ ስራ አስኪያጅ ናቸው። እንደ አውሮፓ አቆጣጠር በ2021 የአፍሪካ የጠፈር ኢኮኖሚ 19.49 ቢሊዮን ዶላር ሲሆን በሚቀጥሉት 4 ዓመታት በ16% ያድጋል ተብሎ መገመቱን ለአሜሪካ ድምፅ ተናግረዋል።
የአፍሪካ የጠፈር ኢንዱስትሪ በሚያስደንቅ ፍጥነት እያደገ ነው። ስለሆነም እንደ ቻይና፣ አውሮፓ፣ ሩሲያና ዩናይትድ ስቴትስን የመሳሰሉ ሀገሮችና ክፍለ ዓለማት በኢንዱስትሪ ውስጥ ድርሻቸውን ለመያዝ ፉክክር ጀምረዋል። ምድር ላይ ያለው ቡድናችን ከ1000 በላይ የተለያዩ የምግብ አይነቶችን አዘጋጅቷል። ተመልከቱ። ጣፋጭ የሆነ ሐምራዊ የሩዝ ገንፎ፣ የተቀቀለ ጣፋጭ በቆሎ፣ በቆሎ በርበሬ መረቅ ተለውሶ የተከተፈ ስጋና እንዲሁም ሩዝ አለን። የአፍሪካ የጠፈር ኢንዱስትሪ በሚያስደንቅ ፍጥነት እያደገ ነው። ስለሆነም እንደ ቻይና፣ አውሮፓ፣ ሩሲያና ዩናይትድ ስቴትስን የመሳሰሉ ሀገሮችና ክፍለ ዓለማት በኢንዱስትሪ ውስጥ ድርሻቸውን ለመያዝ ፉክክር ጀምረዋል። እነዚህ ተሳታፊዎች ቻይናና የተቀሩት ሀገሮች አፍሪካን ለመርዳት ስለሚፈልጉ ብቻ የሚያደርጉት ነገር አይደለም። ይልቁንም በምላሹ የኢኮኖሚ የማህበራዊና የባህላዊ እሴት ካፒታልን ስለሚያገኙበት ነው።
ይሁን እንጂ እስከ ዛሬ ድረስ የጠፈር ሳተላይት ያላቸው የአፍሪካ አገሮች 13 ብቻ ሲሆኑ 6ቱ የተሰሩት በቻይና ነው። ቻይና የመጀመሪያውን የናይጄሪያን የጠፈር መገናኛ ሳተላይት ወደ ህዋ የሰደደችው በ1999 ሲሆን ሁለተኛውንም ከ4 ዓመታት በኋላ ልካለች። የመጀመሪያውን የጠፈር መገናኛ ሳተላይት ለአልጄሪያ በ2009 ዓ.ም ለኢትዮጵያና ለሱዳን ደግሞ በ2012 አምጥቃለች። ባለሙያዎች እንደሚሉት ቻይና ከአገሯ ውጪ ቤይዱ ለተሰኘው ሳተላይቷ ለመጀመሪያ ጊዜ የምድር ላይ መቀበያ ጣቢያ ያቋቋመችው በ2011 ቱኒዚያ ውስጥ መሆኑን ባለሙያዎች ይናገራሉ። ጠፈር በመላው አፍሪካ ከተወጠነው ከቻይናው የመቀነትና መንገድ መሰረተ ልማት ፕሮጀክት የበለጠ ውስብስብ ሊሆን ይችላል። ይሁን እንጂ ተንታኞች እነዚያ ፕሮጀክቶች ቻይና በአፍሪካ አገሮች የጠፈር ፕሮጀክቶች ፕሮግራም ላይ እንድትሳተፍ ሊያበረታቷት እንደሚችሉ ይናገራሉ።
እነዚህ ተሳታፊዎች ቻይና እና የተቀሩት ሀገሮች አፍሪካን ለመርዳት ስለሚፈልጉ ብቻ የሚያደርጉት ነገር አይደለም። ይልቁንም በምላሹ የኢኮኖሚ፣ የማህበራዊና የባህላዊ እሴት ካፒታልን ስለሚያገኙበት ነው።
ጁሊ ክሊንገር የቻይና አፍሪካ የጠፈር ግንኙነትን ያጠኑ ናቸው። በ2012 ዓ.ም ባወጡት የምርምር ጽሑፋቸው ቻይና በአፍሪካ በርቀት መመልከት የሚችሉ የሳተላይት መረቦችን መዘርጋቷ ቤልት ኤንድ ሮድ መቀነትና መንገድ በተባለው ፕሮጀክቶቿ የተጣመሩ አጋር አገሮችን በማገናኘት ረገድ የሎጂስቲክ ድጋፍ በመስጠት እንደጠቀማት ጠቅሰዋል። ዩናይትድ ስቴትስ ውስጥ በደላዌር ዩኒቨርሲቲ መምህር የሆኑት ክሊንገር ለቪኦኤ እንደተናገሩት ፕሬዚደንት ጄ ጂፒንግ ቤልት ኤንድ ሮድ የመቀነትና መንገድ የተሰኘውን የመሰረተ ልማት ፕሮጀክታቸውን ከጀመሩ ወዲህ የቻይና የጠፈር ፕሮግራም የበለጠ ዓለም አቀፋዊ ሆኗል። የአፍሪካ አገሮች ከቻይና ጋር ያላቸው አጋርነትን በደስታ የሚቀበሉበት ምክንያት ቢኖራቸውም አገሮቹ ቅድሚያ ትኩረት የሚሰጧቸው የተለያዩ ጉዳዮች አሏቸው የሚሉት ክሊንገር ወታደራዊ ቴክኖሎጂ ወይም ሰዎች ወደ ህዋ የሚያደርጉት በረራ ቅድሚያ የሚሰጡት ነገር አይደለም። እነሱ የሚፈልጉት የመገናኛ ቴክኖሎጂዎችና የማህበራዊና የኢኮኖሚ እድገትን የሚያመጡ ነገሮችን ነው ይላሉ።
Another important aspect in Africa-China space cooperation.
በቻይናና አፍሪካ የጠፈር ትብብር ሌላው አስፈላጊ ገጽታ የአየር ንብረት ለውጥ፣ የአካባቢ ቁጥጥርና ከአደጋ አያያዝ ጋር የተገናኘ ነው።
ክሊንገር ከተማሪዎቹ ጋር የሚደረገው የጠፈር ተመራማሪዎች ውይይት አፍሪካ ውስጥ ያሉ ወጣቶች የጠፈር ምርምር ፍላጎት እንዲያድርባቸው የሚያነሳሳ ሲሆን የጠፈር ምርምር ለአፍሪካ ቅንጦት ነው የሚለውንም ሐሳብ እንዲሞግቱ ያስችላቸዋል ብለዋል።
ደረጀስታን እናመሰግናለን። ለመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ማናቸውም አስተያየቶች ወይም ጥቆማዎች ቢኖራችሁ እኛን የምታገኙባቸውን አድራሻዎች በመቀጠል እናስተዋውቃችሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጣቢያው የአሜሪካ ድምፅ ተከታተሉ የነበረው ደግሞ ጋቢና ቪኦኤ አብራችሁ ስላመሻችሁ እጅግ እናመሰግናለን። በመስተንግዶ ሀብታም ስዩም፣ በድምፅና በምስል ቅንብሩ ደግሞ ኤልያስ አስማረ ነበር። ለማ ነበር ነው ነገሰ ይበለል።